የተወደዳችሁ አድማጮቻችን የጌታ ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ይህ በዘጻት አፖስቶሊክ ሪፎርሜሽን ቤተክርስቲያን የሚዲያ አገልግሎት የተዘጋጀ የሚቀርብላችሁ ትምህርቶችና ስብከቶችን በድምጽ የምናቀርብበት መርሃ ግብራችን ነው። ይህ ቀጥሎ የምታደምጡት መልእክትም የምትታነጹበትና ብዙ የምትጠቀሙበት እንዲሆንላችሁ ጸሎታችን ነው። መልእክቱን እንድትከታተሉ እንጋብዛችኋለን። አብራችሁን ቆዩ።
ብዙ ሰው ይታየኛል፣ አንድ ሰው ግን አላይም። እስኪ አንድ ሰው እጁን ያሳየኝ። አንድ ሰው ነው የተሰበሰበው ዛሬ። አንዳንድ ጊዜ ብዙ ሆነን እንቀራለን። እግዚአብሔር ደግሞ አንድ ሆነን ሊያገኘን ስለሚፈልግ ያዕቆብን ትዝ ይላችኋል፣ ሌሊት ከብዙ ሰው እስኪለይ ድረስ ጠብቆ መጨረሻ ላይ አንድ ሰው ለብቻው አገኘው ይላል። እና እግዚአብሔር ነበር ያገኘው። ክርስትና በጋራ የምንካፈለው ህይወት ቢሆንም ደግሞ በግል የምንኖረው ህይወት ነው። ባለፈው ሳምንት አንድ ሰው ብለን የጀመርነውን ትልቁን ሀሳብ ዛሬ አንድ ሰው ያ አንድ ሰው በእግዚአብሔር እጅ ሲሆን ምን ሊሆን ይችላል የሚለውን ነው የምናየው። ትዝ እንዳልካላችሁ ሀሳቡን በያዝንበት በሮሜ መጽሐፍ ምዕራፍ 5 ከ12 ጀምሮ እስከ 21 ድረስ ባለው በተደጋጋሚ ኃጢአት በአንድ ሰው ምክንያት እንደገባና ይሄን ሁሉ ሰው ዛሬ እንኳን በህይወት ያለውን ምናልባት ከዚህ በፊት በህይወት የነበሩትን እንኳን ባንቆጥር ከ7.5 እስከ 8 ቢሊዮን የሚጠጋ ሰው በአንድ ሰው ኃጢአት ምክንያት ምን ሆኗል? ኃጢአተኛ ሆኗል። ኃጢአት ብቻ ቢገባ ኖሮ ምንም አልነበረም። ምክንያቱም ህግ እስኪመጣ ድረስ ኃጢአት አይታወቅምም አይቆጠርምም ነበር ይላል። ነገር ግን ኃጢአት ባለበት ቦታ የኃጢአት ጦስ ወይንም አበሳ ምን ይባላል? ሞት። የኃጢአት ደሞዝ ምንድን ነው ይላል? ሞት ነው ይላል። ሰዎች ኃጢአት እንደሰሩ ቢያቁም ባያቁም የመጀመሪያው ኃጢአት በአንድ ሰው ከገባ በኋላ ሰዎች ምን መሆን ጀመሩ? በመንፈስም በአካልም በሌላውም በብዙ ነገሮች መሞት ጀመሩ። ህግ በመጣበት ጊዜ ኃጢአትም ታወቀ፣ የሞት መንስኤውም ታወቀ። የህግ ጉልበት ወይም የኃጢአት ጉልበት በህግ በኩል አድርጎ በሞት መንገሱ ነው ይላል የእግዚአብሔር ቃል። ለዚህ ነው ሞት ሆይ መውጊያ የት አለ የሚለው። በሌላ በኩል ግን ከዚህ የበለጠ ነገር ደግሞ በሌላ በአንድ ሰው ምክንያት ወደ ሰዎች እንደመጣ የእግዚአብሔር ቃል ይናገራል። ይሄ ሰው እግዚአብሔር ጽድቃችን ተብሎ የእግዚአብሔርን ጽድቅ ለመግለጽ የመጣው ክርስቶስ ሲመጣ በጽድቅ ምክንያት ምን ሆነ ይላል? ያ ጽድቅ ወደ ሰዎች ሁሉ የሚደርስበት መንገድ የህግ ተቃራኒ የሆነው ምን መጣ? ጸጋ ተገለጠ። ስለዚህም ያ ጽድቅ በጸጋ አማካኝነት ልክ አሁን ለምሳሌ ይሄ ኮቪድ ህመም በአየር በትንፋሽ አይደለም የሚተላለፈው፣ በንክኪ አስቡ እንዴት አይነት ኃይለኛ እንደሆነ። ከአንድ ሀገር ወደ አንድ ሀገር፣ ከሌላ ሀገር አሁን ደግሞ ሌላ አይነት ተነስቷል እየተባለ የእግዚአብሔርም ጸጋ ወይም ደግሞ የክርስቶስም ጽድቅ በእግዚአብሔር ጸጋ አማካኝነት ዛሬ በሩቅ ላለ ነው ለእኛም ደረሰ አደለ? ስለዚህ አንድ ሰው ኃጢአትን በማድረጉ ሞት ወደ ሰው ሁሉ እንደደረሰ፣ በዚህም የተነሳ ሰዎችን በሞት ያስገዛው ህግ እንደተገለጠ፣ እንደዚሁም በአንድ ሰው ምክንያት በተፈጠረው እግዚአብሔርን ባረካው ጽድቅ ምክንያት ይሄ ጽድቅ ለእኛ በጸጋው አማካኝነት ደረሰን። ስለዚህም ስጦታው የሆነው የዘላለም ህይወት ወደፊት ሳይሆን ካመንበት ጊዜ ጀምሮ በጸጋው አማካኝነት ወደ እኛ ደረሰ። ይሄ ትልቁ መርህ ነው። ይሄ የኃጢአትና የጽድቅ መርህ፣ ይሄ የጸጋና የህግ መርህ፣ ይሄ የሞትና የህይወት መርህ ሲገባን ነው ክርስትና ገባን የሚባለው። በዚሁ መርህ ውስጥ ነው እንግዲህ እግዚአብሔር እኛንም እንደ አንድ ሰው ዲል የሚያደርገው። ባለፈው በተለይ ይህንን ሀሳብ ለማስረዳት የተጠቀምኩበት ቃል በኢያሱ መጽሐፍ ላይ ኢያሱ፣ ጆሹዋ፣ ያሹዋ፣ ኢየሱስ ከሚለው ቃል ተመሳሳይ ትርጉም ያለው አዳኝ የሚል እስራኤላውያን ምንም እንኳን ከግብፅ ቢወጡም በምድረ በዳ ሲንከራተቱ ከነበሩበት ወደ ከነአን እንዲገቡ እግዚአብሔር የሰጣቸው አዳኝ ነበረ። ነገር ግን የሚገርመው ነገር በአንድ ሰው ኃጢአት ምክንያት the whole nation ወይም ደግሞ እንዳለ ሙሉ እስራኤል ተሸናፊ ሲሆኑ ሰዎች ሲመቱ ከዛ በተጨማሪ ደግሞ በዚህ ሰው ኃጢአተኛ ኃጢአቱን ባመጣው ሰው አካባቢ ያሉ ሰዎች የበለጠ ይጎዳሉና ልጆቹ በተሰቡ በጠቅላላ በእሳት ሲቃጠሉ ሲወገሩ እናያለን ምክንያቱም ኃጢአትን ይዞ ወደዛ nation ስለመጣ ከዚህ በበለጠ ግን ረአብ የምትባለው ባለፈው እንዳልኳችሁ ትልቅ የሆቴል ንግድ የምታደርግ እሷም በዛ በፕሮስቲቱሽን ወይም ደግሞ ሴተኛ አዳሪነት ውስጥ ህይወቷ በኃጢአት ህይወት ውስጥ የምትኖር ሆና ነገር ግን ብዙ ሰዎች የሚሰበሰቡበትን ቦታ የምትመራ ሰው እድሉን አንድ ትንሽዬ እድል አግኝታ ሰላዮች መጥተው በእግዚአብሔር ላይ ያላት እምነት ሌላ ምንም አላደረገችም በማመኗ ምክንያት ቤተሰቦቿን ሁሉ እንዳዳነች አስቡ ያሪኮ ሁሉ ሲፈርስ እሷ ያለችበት ቦታ ስላልፈረሰ ከዛም በኋላ ከእስራኤላውያን መካከል ሆና እንዳንድ እንደ ዳነሰው ሆና ከይሁዳ ነገድ ተቀላቅላ በመጨረሻም በማዘር ውስጥ ስትገባ እናያለን በሏ በክርስቶስ ዘር ውስጥ ስትገባ እናያለን ምናልባት የንጉስ ዳዊት ቅድመ አያት አያት ነች ማለት ነው ስለዚህ ምንድነው እሱ የእግዚአብሔር ጽድቅ ወይም የእግዚአብሔር ጸጋም ሰዎችን ከማንኛውም ነገር ውስጥ ሊያወጣና ሊያድን ይችላል የኃጢአት ደግሞ ሰውን ከእግዚአብሔር ይለያል ኃጢአታችሁ በእኔና በእናንተ መካከል ምን አድርጋለች ይችላል የእግዚአብሔር ቃል ለይታለች ይችላል ስለዚህ ከዳነ ህዝብ መሃል የሚጠፋ ሰው ከሚጠፋው መሃል የሚድን ሰው ስናይ እግዚአብሔር በእርግጥ ከሰዎች ጋራ በማህበር አይደለም ዲል የሚያደርገው ነገር ግን የአንድ ሰው ደግሞ ጦስና የአንድ ሰው ደግሞ ጽድቅ ለብዙዎች ምን ያረጋል ይተርፋል አሁን እኮ ረአብ ብትኖር እኛን ስታይ የሷ አስተዋጽኦ አለበት እነት ውሸት እነት ነው ከአካን ኃጢአት ይልቅ የረአብ ጽድቅ ይበልጣል ምክንያቱም በሷ የተገለጠው የእግዚአብሔር ጸጋ የዓለም መድኃኒት የሆነውን ክርስቶስን በእሷ ዘር ውስጥ ማምጣት ነው ስለዚህ የእግዚአብሔር ጸጋ ታላቅ ነው የእግዚአብሔር ህይወት ከሞት ይበልጣል ስለዚህ ዛሬ አንድ ሰው በእግዚአብሔር እጅ የሚለውን ሐሳብ ስንመለከት በተለይ ራሳችንን እንድናይ ፈልጋለሁ ስለ ሰው ሳታስቡ ሁለት በጣም ክሪቲካል የሆኑ ዘመኖችን ነው ማነሳውና ባጭሩ እንድናይ የምፈልገው እነዚህ ሁለት ክሪቲካል ዘመኖች ምናልባት በሰው ልጅ ታሪክ ውስጥ በመጽሐፍ ቅዱስም ታሪክ ውስጥ ዋና ዋና ልንላቸው ምንችላቸው ነው አንደኛው የብሉይ ኪዳን የመጣበት ዘመን ነው ህግ ለሰው የተሰጠበት ዘመን ነው ሁለተኛው ደግሞ ክርስቶስ የመጣበት ዘመን ነው ወይም ደግሞ ጸጋ ወደ ሰው የደረሰበት ዘመን ነው ሁለቱ ዘመኖች በጣም አስገራሚ ናቸው ምናልባት ከኛ ዘመን ጋር ብዙ የሚመሳሰል ነገር አላቸው ሁለቱም ዘመኖች በጣም ዳርክ ወይም ደግሞ የጨለማ ዘመኖች መሃል ነው እነኚህ ኃይለኛ ነገሮች የተፈጠሩት ስለዚህ እነዚህን ሁለት ዘመኖች ስታስቡ በዛ ዘመን ላይ የነበሩ አንዳንድ ሰዎችን እናያለን ዛሬ እኛ ስላወቅናቸው ነው እንጂ እነኚህ ሰዎች ከኛ የተለየ ያልሆኑ ሰዎች እነዚህ ሰዎችን ህይወት በማየት የራሳችንን ህይወት የምናይበት ከዛም አብረን የምንጸልይበት ጊዜ ይሆናል ስለዚህ እግዚአብሔር በዚህ ቃል ላይ ራሳችንን በሚዛን ላይ አስቀምጠን እንድናይ ህይወታችንን ቻሌንጅ እንድናደርግ ወደ ውሳኔ እንድንመጣ ወደ ለውጥ እንድንመጣ እንዲረዳን አጠር ያለ ጸሎት ጸልየን እነዚህን ሐሳቦች ከእናንተ ጋር ሼር አድርጋለሁ በዘመናት መካከል በአንድ ሰው ህይወት የዓለምን ታሪክ የለወጥክ የዘላለም አምላክ እግዚአብሔር አባታችን ሆይ እናመሰግናለን ዛሬ በዚህ ስለ ብዙ ሰዎች ሳይሆን ስለ አንድ ሰው ምናልባት እኛ ስሙን ወይንም ስሟን ስለማናውቅ ስለ አንድ ሰው አንተ ግድ ስለሚልህ በዚህ ዘመን ካለ ከተነጋገርናቸው ከማናቃቸው ብዙ ተግዳሮቶችና ጨለማዎች ህዝብን ትውልድን ሀገርን ምድርን ተጠቅመን ነጻ ስለምታወጣበት ስለ አንድ ሰው እንድንነጋገር ቃልህን በፊትህ ከፍተናል ቃልህ በመፍታችን እንደተከፈተ ደግሞ ልባችንም አእምሮአችንም መንፈሳችንም በፊትህ የተከፈተ እንዲሆን ያውቃል ፐርሰናሊ እግዚአብሔር ወይ እንዲናገረን ከኛ ጋራ እንዲቆይ በውስጣችን አባይድ እንዲያደርግ እንዲኖር እንጸልያለን መንፈስህ ይምራን በጌታ በኢየሱስ አሜን የአንድ ዘመን የድል ታሪክ ፍጻሜ የሌላ ዘመን የጨለማና የቻሌንጅ ወይም የተግዳሮት ጫፍ ወይም ደግሞ ፒክ ነው እያንዳንዱ ዘመን እያንዳንዱን ስልጣኔ በአለም ታሪክ ስትመለከቱ የስልጣኔው ውድቀት በዛ ዘመን ላለ ትውልድ ወይም ደግሞ ለሚቀጥለው ለሚነሳው እንቅስቃሴ ወይንም ሙቭመንት በቤተክርስቲያን ታሪክ ውስጥም ያንዱ ዘመን መነቃቃት ወይም መታድሶ ፍጻሜ ለሌላው ዘመን የጨለማ መደናበር ነው የሚሆነው ይሄንን በተለይ ከመያሳዩ ክፍሎች መካከል የዘጻት መጽሐፍ ዘጻት ስለ ቤተክርስቲያኒቱን እና የእግዚአብሔርን ቃል ማለት ነው አልቀባችሁን ቀልዴሽ ዘጻት ምዕራፍ 1 ላይ ቁጥር 7 ላይ ምን እንደሚል ታቃላችሁ ወይም ከ6 ጀምሮ አነባዋለሁ ዮሴፍም ሞተ ወንድሞቹም ያም ትውልድ ሁሉ የእስራኤልም ልጆች አፈሩ እጅግም በዙ ተባዙም እጅግም ጸኑ ምድሪቱም በእነርሱ ሞላችላል ይሄ አሁን በዮሴፍ ዘመን አንድ ሰው ወደዛ ምድር ገብቶ በአንድ ሰው ምክንያት እግዚአብሔር ያንን ቤተሰብ ወደ 70 የሚቆጠሩ ነፍሳትን ዋጅቶ ከረሃብ አውጥቶ በአንድ ምድር ላይ እጅግ ኃይለኛ የሆነ ኔሽን እንደተፈጠረና ያለን ልክ እዚህ ፒክ ላይ ሲደርሱ ግን የሚቀጥለው ቁጥር ወደ ችግር ያንደረደራቸውን መንስኤ ይናገራል በግብጽም ዮሴፍን ያላወቀ አዲስ ንጉስ ተነሳ ይላል ማለት በዮሴፍ መታወቂያ መኖር ምን ሆናል ከዚህ በኋላ አክቹአሊ አይቻልም ብቻ ሳይሆን ሊያስቀጣ ሁሉ ይችላል ሁስ ዮሴፍ የሚላችሁ አዲስ ሰው ተነሳ ይላል እሱ ምን አለ ይላል የእስራኤል ልጆች ህዝብ ከኛ ይልቅ በስተዋል በርትተዋል እንዳይበዙ ሰልፍ በተነሳብን ጊዜ ጠላቶቻችን አግዘው እንዳይወጉን ከምድሪቱም እንዳይወጡን እንጠበብባቸው ግብር አስገባሪዎችን ሾመባቸው ይላል ብዙ ስራ ያሰራ ቁጥር 12 ላይ እንደምታዩት አስጨነቋቸው እነሱ ግን እየበዙ መጡ በጣም ብዙ ስራ እንደሚያሰሯቸው ቁጥር 14ም ላይ ይናገራል በጽኑ ስራ በጭቃ በጡ በርሻ ስራ ሁሉ በመከራም በሚያሰሯቸው ስራ ሁሉ ህይወታቸውን ያስመርሯቸው ነበር ይላል ያ ፕሪቪሌጅ የነበረው ያ ደስታ የነበረው በዮሴፍ ዘመን የተነሳው ሪቫይቫል ልትሉት ትችላላችሁ ታድሶ ልትሉት ትችላላችሁ የደስታ ዘመን ምን አረጋ ይላል አቆመ ባሁን ሰዓት ላይ ወደ 2.5 ሚሊዮን ህዝብ እንደደረሱ ወይ ሞል ከሁለት እስከ 2.5 ሚሊዮን ህዝብ እንደደረሱ አስቡ 70 ሆኖ ገብተው እጅግ ጽኑ እንደሆኑ ይናገራል ይሄ ስራ ስላልበቃ መከራቸውን ሲያበዙባቸው በሚቀጥለው ቁጥር ላይ ስታዩ የግብጽ ንጉስ አንዲቱ ሲፓራ ሁለተኛይቱ ፉሃ የሚሏቸው የኢብራውያንን አዋላጆች እንዲ ብሎ ተናገረ እናንተ የኢብራውያን ሴቶች ስታዋልዱ የኢብራውያን ሴቶችን ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት ሴት ብትሆን ግን በህይወት ትኑር የሚል ትዛዝ መጣ እንግዲህ አስቡት ይሄ ከስራም ከሌላ አይነት ማስመረርም ከግርፋትም ወደ ባሰ አጣብቂኝ ውስጥ ገቡ አሁን እነዚህን ሁለት ሴቶች እንድታስቡ ወይም እንድናስብ ነው የምፈልገው እነኚህ ሰዎች አዋላጆች ናቸው ኦርዲነሪ የሆኑ ሰዎች ናቸው ግን እንደዚህ ያለ አስፈሪ ንጉስ መጥቶ ትዛዝ ሲሰጣችሁ እናንተም ቢብትሉም በሌላ መንገድ ላይ አደርገው እንደሚችል በማሰብ ብዙ ሰው የራሱን ህይወት ለማዳን ንጉሱን ያለው ነው ያደለውም ሊል ይችላል እነዚህ ሁለት ሰዎች ወይንም ሁለት ሴቶች የተሰጣቸው ትዛዝ ከባድ ነው ቢያደርጉትም ከባድ ነው ባደርጉትም ከባድ ነው እና የሚገርመው ነገር እነዚህ አዋላጆች ግን ይላል እግዚአብሔርን ፈሩ የግብጽ ንጉስም እንዳዘዛቸው አላደረጉም ወንዶቹን ጻናት አዳኗቸው ይላል አሁን ስናነበው ቀላል ሊመስል ይችላል የሰው ልጅ ሁሉ ጊዜ የሚያደርገው የሚፈራውን ሰው ወይንም ፐርሰን ትዛዝ ነው እግዚአብሔርን የሚፈራ የማን ትዛዝ ያደርጋል በሏ ፈርዖንን የሚፈራ የማን ትዛዝ ያደርጋል ፈርዖን እዚህ ጋር ይሄ ወንዶች ልጆችን መርጦ ማስገደል የሚለው ነገር simply population reduction ወይም ደግሞ የህዝብ ቅነሳ ወይም ደግሞ የሰራዊት እንዳይበዛላቸው ቅነሳ ብቻ ሊመስላችሁ ይችላል። ነገር ግን በኋላ ሙሴ ተቀብቶ በሚመጣበት ጊዜ እንደምታዩት ፈርዖን በመንፈስም ነው የሚሰራው። እጅግ ብዙ ጠንቋዮች አሉት። ይሄ ዘመን ለአብርሃም በተነገረው መሰረት የእስራኤላውያን መውጫ ዘመን እንደሆነ ያቃሉ፣ ሳምሃው ይረዳሉ። ስለዚህ ከዚህ በኋላ ከ40ና ከ50 ዓመት ወይንም ደግሞ ከ60 ዓመት በኋላ ዘመኑ እንደሚፈጸም ስለሚታወቅ ይሄ ግድያ የሚለው ነገር መንፈሳዊ ሲግኒፊካንሱ ሃይ ነው። በጣም የሚገርማችሁ ነገር እንደዚህ ህፃናትን መርጦ ማስገደል ሁለት ጊዜ ነው መጽሐፍ ቅዱስ ላይ የምናየው። አንዱ ሙሴ ሊመጣ ሲል ነው፣ አንዱ ማ ሊመጣ ሲል ነው። ስለዚህ በመንፈስ ካላየን በስተቀር እንደዚህ አይነት ነገሮች አሁን ለምሳሌ በአቦርሽን ላይ በጣም ብዙ ጭቅጭቅ አለ፣ ብዙ ንትርክ አለ። አብዛኛው ነገር ከመብት አንጻር ነው የሚታየው። ነገር ግን ለምሳሌ ባለፈው 50ና 60 ዓመት በአሜሪካን ሀገር ብቻ ከ60 ሚሊዮን በላይ አቦርሽን ተካሂዷል። እነዚህ ልጆች ተወልደው ቢሆን ኖሮ ምን ሊሆኑ እንደሚችሉ ማንም አያውቅም። ትዝ ካላችሁ ለዮሴፍ ህፃኑን ሊያስገድለው ይፈልጋልና ማለት ሊገለው ይችላል አይችልም? በሏ ወደ ግብጽ ይዘው ሽሽ ማለት እኮ እግዚአብሔር ምንድነው ያለውን ራሱ ያወጣው መርህ ለመጠበቅ መሸሽን ነው የመረጠው። ስለዚህ በዚህ ሰዓት አሁን እንድታስቡ የምፈልገው እነዚህ ሁለት አዋላጆች የሚወለዱትን ህፃናት አፍኖ እዛው ጭጭ በማድረግ ህይወታቸውን ማዳን ይችላሉ። ምናልባትም በእስራኤላውያን ላይ መከራ ሊቀንሱም ይችላሉ። ባርነታቸው የተረጋገጠ ከሆነ የግብጽ ንጉስ ፈርዖን ምንም ላያደርጋቸው ይችላል። አንዳንድ ነገሮች ሲደረጉ በመንፈስ ስለማናይ የህይወትን ማቅለል ብቻ ስለሆነ ለኛ የሚታየን፣ እግዚአብሔር ግን ሁሉንም ነገር ያያል በመንፈስ። ይኸውላችሁ ይሄ ነገር ከሆነ በኋላ ንጉሱ ቆይቶ ነው የገባው እነኚህ ሰዎች እንደማይገሉ አስጠርቶ በሚናገራቸው ይላል፣ ለምን እንዲያረጋችሁ ወንዶቹን ህፃናት ለምን አዳናችሁ? ለምን ምን አረጋችሁ? አዳናችሁ። አዋላጆችም ፈርዖንን የዕብራውያን ሴቶች እንደ ግብጽ ሴቶች ስላልሆኑ እነርሱ ጠንካሮች ናቸውና አዋላጆች ሳይገቡ ስለሚወልዱ ነው አሉት። እግዚአብሔርም ለአዋላጆች መልካም አደረገላቸው። ማን አደረገላቸው? በሏ እግዚአብሔርም መልካም አደረገላቸው። ህዝቡም በዛ እጅግም ጸና። አያችሁ እግዚአብሔርን በመፍራት የሰው ልጅ ሊያጣ አይችልም። እግዚአብሔር ከፈርዖን በላይ ነው። አሁን እነዚህ ሰዎች ማንም የማያውቃቸው በዙ ማል እና አዋላጅ የሰፈር ሰዎች ሊመስሏችሁ ይችላሉ። በኋላ ግን እነሱ ያደረጉትን ነገር ውጤት ማየት እንችላለን። ይህንን ዘመን ኤግዛክትሊ ካልኩሌት አድርጋችሁ በዚህ ዘመን የተወለዱ ወንዶች እነማን ነበሩ? ስለዚህ ፈርዖን ይህንን ስትራቴጂውን ትቶ እግዚአብሔር እንደውም ምን ይላል? እንዲህም ሆነ አዋላጆች እግዚአብሔርን ስለፈሩ ቤቶችን አደረገላቸው። ማለት ብዙ ዘመድና ብዙ ስኬትን ሰጣቸው ነው የሚለው። እግዚአብሔርን መፍራት ሁሉ ጊዜ ዋጋ አለው። እግዚአብሔርን የሚፈራ ተራ ሰው እግዚአብሔርን ከማይፈራ ንጉስ ይበልጣል። ይሄንን ነገር በዚህ ዘመን እንደ ግለሰብ ሊገባን ይገባል። እግዚአብሔርን የሚፈራ ከሁሉ ይወጣልና ይህንን ብታደርግ ከዚህም እጅን ባታረቅ ምንድን ይላል? መልካም ነው ይላል መክብል። እግዚአብሔርን መፍራት ከሁሉ ይበልጣል። እግዚአብሔርን መፍራት ከሁሉ ያወጣል። በሰው አይምሮ ከፈርዖን ሊድኑ አይችሉም። ነገር ግን እግዚአብሔር አዳናቸው ብቻ ሳይሆን ቤቶችን አደረገላቸው። ስራቸውም አልተጓጎለም ማለት ነው። ህይወታቸውም አልተጓጎለም ማለት ነው። ከዛ ምዕራፍ ሁለት ላይ ስትገቡ ከሌዊ ወገን አንድ ሰው ሄዶ የሌዊ ልጅ አገባ። ሴቲቱም ጸነሰች፣ ወንድ ልጅም ወለደች። መልካምም እንደሆነ ባየች ጊዜ 3 ወር ሸሸገችው። ደግሞም ልትሸሽገው ባልቻለች ጊዜ የደንገል ሳጥን ለእርሱ ወስዳ ዝፍትና ቅጥራን ለቀለቀችው። ህፃኑንም አኖረችበት፣ በወንዝ ዳርም ባለ ቄጤማ ውስጥ አስቀመጠችው። እህቱም የሚደረግበትን ታውቅ ዘንድ በሩቅ ቆማ ትጎበኘው ነበር። የፈርዖንም ልጅ ልትታጠብ ወደ ወንዝ ወረደች፣ ደንገጥሮቿን በወንዝ ዳር ይሄዱ ነበር። ሳጥኑንም በቄጤማ ውስጥ አየች፣ ደንገጥሮቿንም ልካ አስመጣችው። በከፈተችውም ጊዜ ህፃኑን አየች። ህፃኑ ምነው ያለቅስ ነበር፣ አዘነችለትም። ይህ ከእብራውያን ልጆች አንድ ነው አለች። እህቱም ለፈርዖን ልጅ ሕፃኑን ታጠባልሽ ዘንድ ሄጄ የምታጠባ ሴት ከእብራውያን ሴቶች ልጥራልሽን አለቻት። የፈርዖንም ልጅ ሂጂ አለቻት። ብላቴናይቱም ሄዳ የሕፃኑን እናት ጠራች። የፈርዖንም ልጅ ይህን ሕፃን ወስደሽ አጥቢልኝ፣ ዋጋሽንም እሰጥሻለሁ አለቻት። ሴቲቱም ሕፃኑን ወስዳ አጠባችው። ሕፃኑም አደገ። ወደ ፈርዖንም ልጅ አመጣችው፣ ለእርሷም ልጅ ሆነላት። እኔ ከውሃ አውጥቼዋለሁ ስትል ሙሴ ብላ ጠራችው ይላል። አሁን እዚህ ጋር የምታዩት ደግሞ ሌላ አንድ ተራ ወይም ደግሞ መደበኛ ወይም ደግሞ ተርታ ቤተሰብ ነው። እነኚህ አንድ ሌዋዊ ሌላ ሌዋዊ ያገባ ነው የሚለው። እነኚህ ማዕረግ ያላቸው ስልጣን ያላቸው ሰዎች አይደሉም። ፈርዖን ስትራቴጂውን ጨርሶ ማነው ቀይሮ አዋላጆች አልገድል ስላሉት የተወለደ ወንድ ሁሉ ምን ይደረግ ብሏል? ናይል ውስጥ ወይም አባይ ወንዝ ውስጥ ይጣል። ለምንድን ነው? እዛ ሲጣሉ እዛ ያለ አዞ ይበላቸዋል። ምናልባት ብዙ ህፃናት እንደተጣሉ አስባለሁ። ይሄ የመጀመሪያ ህፃን አይደለም። የዕብራውያን መጽሐፍ እንደሚነግረን የሙሴ ወላጆች ግን ሲያዩት ምን አደረጉ ይላል? በእምነት ለሶስት ወር ሸሸጉት ይላሉ። ከሶስት ወር በኋላ ካደገ በኋላ ምን አረገዋለሁ? ቤተሰቡን ሁሉ ሊያስጨርስ ይችላል የሚለውን ትተው እስከ ቻሉ ቀን ድረስ ምን አደረጉት ይላል? ጠበቁት ይላል። የእምነት ስራ እንደሆነ ዕብራውያን ላይ ይሄ በምሳሌነት የተጠቀሰ ነው። ተራ ቤተሰብ ነው። እንደ ሌሎቹ የሚኖሩ ናቸው። መጨረሻ ላይ ከሶስት ወር በኋላ ልጁን መደበቅ የሚችሉበት ቦታ የሌላቸው ቤተሰቦች ናቸው። በዛን ሰዓት እንኳን ተስፋ ሳይቆርጡ የሚያምር ነገር የሚያንሳፍፍ ነገር አድርገው በእምነት ለማለፍ ለእግዚአብሔር ሰጠው። እግዚአብሔር ሰው ካመነው መንገድ አለው። ብዙ ህፃናት ከዛ በፊት ተጥለው ሊሆን ይችላል። አሁን እቺ እህቱ ማናት? ትንሽ ልጅ ናት። አንዳንድ ጊዜ ትንሽ ልጅ ምን ሊያደርግ ይችላል እንላለን። እቺ ትንሽ ልጅ ግን ያደረገችው ነገር ትልቅ ነው። እንግዲህ ሙሴን ካወቃችሁት፣ ሙሴ ወንድም አለው። ማነው ስሙ? በሏ አሮን። እህት አለችው። ማነው ስሟ? የሁለቱ ታላቅ። ምናልባት እቺ ህፃን ማርያም ልትሆናለች ብዬ ነው የማስበው። ነቢይቱ ማርያም በብሉይ ኪዳን ያለችው ስለዚህ ምንድነው እናትና ልጅ ተማክረው ሌትስ ዱ ሳምቲንግ እግዚአብሔር ያረጋል። በእምነት አይደለም የሚለው ዕብራው ያለ አመኑ። ዝም ብለንማ አንጥለውም። አስቡስ ዝም ብለው ቢጥሉት ኖሮ ማን ነው ውሃ ውስጥ የተጣለው? በሏ ሙሴ። አስርቱ ትእዛዛት አስቡ። አንዳንድ ጊዜ የምትጥሉትን ነገር በፍርሃት ወደ ጠላት አፍ የምንጥለው ነገር ተራ ሰው እኮ ሊሆን ይችላል፣ ግን እግዚአብሔር በተራ ሰው ላይ ተራ ያልሆነ ሀሳብ አለው። በዚህ ዘመንም ባለው ብዙ ነገር ላይ እግዚአብሔር ሌላ ዘውድ የደፉ ሰዎች አምጥቶ አይደለም። እያንዳንዳችንን በዚህ ያለንን በዚህ የሌለንን ተራ ሰዎችን ተጠቅሞ እግዚአብሔር ተራ ያልሆነ ነገር ማድረግ ይችላል። ምንድን ነው እጃችሁ ላይ ያለው? የአዋላጆቹን ነገር ሳስብ ምናልባት አሮን የተረፈው በአዋላጆቹ ይመስለኛል። ምክንያቱም ወደ በውሃ መጣል ዘመን ቢኖር ኖሮ ይጣል ነበር። አሮን የሙሴ ታላቅ ነው። ወደፊትም እየሄዳችሁ ስታስቡ በዚህ ዘመን የተረፉት በአዋላጆቹ የተረፉት ብዙዎቹ በኋላ በሚመጣው ትውልድ ዘመን እግዚአብሔር ኔሽኑን ያዳነባቸው ሰዎች ናቸው። ስለዚህ እነዚህ ሁለት ሰዎች አዋላጆቹና እነዚህ ሁለት ባልና ሚስቶች ባደረጉት በእግዚአብሔር ፊት ያላቸውን ነገር በማቅረብ በእምነት ራሳቸውን ሕይወታቸውን ለሞት በማቅረባቸው ምክንያት ከተወሰነ ዓመት በኋላ ኔሽኑን የሚያድን ብቻ ሳይሆን በእግዚአብሔር እጅ የሕይወት ቃልን የሚያመጡ ሰዎችን ማትረፍ ቻሉ። አንድ ሰው በእግዚአብሔር እጅ፣ አንድ ተርታ መደበኛ የሆነ ሰው በእግዚአብሔር እጅ። ምናልባት ዛሬ እኛ የምናደርጋቸው ነገሮች ኢምፕሊኬሽን የሌላቸው እንዳይመስላችሁ። በዚህ ዘመን እንደ አገርም እንደ ቤተ ክርስቲያንም እንደ ህዝብም ብዙ የምንከፍላቸው ዋጋዎች ምናልባት ባለፈው ዘመን እግዚአብሔር ተናግሯቸው በፍርሃትም ይሁን በራስ ወዳድነት ሰዎች ያላደረጉት ሊሆን ይችላል። እንደዚሁም ደግሞ አሁን በጣም የምትባረኩባቸው ሁላችንም የምናከብራቸው የምንወዳቸው ሰዎች ደግሞ አንድ ተርታ ሰው ህይወቱን መስዋዕት አድርጎ ያተረፋቸው ሊሆን ይችላል። እንደዚህ አይነት ነገር መስክሩ ቢባል ብዙ ሰው ይመሰክራል። እከሌ እኮ ነው እንጂ ያልኖርም ነበር ዛሬ በህይወት አደለ። አንድ ሰው ከዚህ በኋላ ሙሴ ካደገ በኋላ ከፈርዖን ጋራ ፊት ለፊት ከተጋፈጠ በኋላ የዕብራውያን መጽሐፍ እንደሚናገር የፈርዖን የልጅ ልጅ እንዳይባል በእምነት እንቢ ብሎ ከክርስቶስ ጋራ መከራን ለመቀበል መርጦ ከወጣ በኋላ ይሄም ሰው ከልዑልነት ወደ ተራ ሰውነት ነው የተቀየረው። ከዛ በኋላ አግብቶ የሆነ አገር ሄዶ እረኛ ሆኖ ተራ ኑሮ ሲኖር እግዚአብሔር ግን የህዝቡ ጩኸት ፒክ በደረሰበት ሰዓት የአሞራውያን ኃጢአት በሞላበት ሰዓት እግዚአብሔር ህዝቡ ሲጮህ ለማዳን ሲወርድ የግድ ሰው ያስፈልገዋል። በጣም በጣም የሚገርማችሁ ነገር እግዚአብሔር ህዝቡን ለማዳን ጩኸታቸውን ሰምቶ ቁጥር ምዕራፍ 2 ላይ እንደሚናገረው ቁጥር 23 ጀምሮ ከብዙ ቀን በኋላ እንዲሆነ የግብጽ ንጉስ ሞተ፣ የእስራኤልም ልጆች ከባርነት የተነሳ አለቀሱ ጮሁ፣ ባርነታቸውም ጩኸታቸውም ወደ እግዚአብሔር ወጣ፣ እግዚአብሔርም የለቅሷቸውን ድምፅ ሰማ። እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብም ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም የእስራኤል ልጆች አየ፣ እግዚአብሔርም በእነርሱ ያለውን ነገር አወቀ። ይሄ መሆኑ አንድ ነገር ሆኖ ሳለ የሚገርማችሁ ነገር ለራሱ ነፃ ያልሆነ ሰው ሌላውን ነፃ ሊያደርግ አይችልም። እውነት ውሸት? እግዚአብሔር አሁን ለምንድን ነው እሱ ከዚህ ሁሉ ህዝብ መሃል አንድ ሰው ሳያገኝ ቀርቶ ወደ ምድያም የሄደው? እግዚአብሔር ስትሉ the only ነፃ ሰው በእስራኤል ውስጥ ያለው ማ ብቻ ነው በሏ? ሙሴ ብቻ ነው። ሌላ ሁሉ በፈርዖን ባርነት ውስጥ ነው ያለው። በጣም ይገርማችሁ ከዚህ ምድር ሙሴ ይዟቸው ወጥቶ ኢቭን አሮንና ማርያም ያስቸግሩ ነበር፣ ይቸገሩም ነበር። ምክንያቱም በሙሴ ደረጃ እግዚአብሔር ያሰበውን ነገር ለማድረግ የሚችል ሰው አልነበረም። ስለዚህ እግዚአብሔር ምን አለ? አስቡ፣ ሙሴ ባይኖር ኖሮ በልጅነቱ ሞቶ ቢሆን እያላችሁ ብዙ ነገር ብታስቡ የእግዚአብሔር ሐሳብ ዛሬ በምድር ላይ እንዳለው ቀውስ፣ የሰው ልጆች ስቃይ አይደለም። እግዚአብሔር ዛሬም ሰዎችን እየፈለገ ነው ለመፍትሄ። ዛሬ አሁን በእኛ ከተማ ብቻ ብዙ ሺህ የሚቆጠሩ የጎዳና ተዳዳሪ ልጆች አሉ። ግን እግዚአብሔር ምንም ማድረግ አይችልም። ምን ስለሚፈልግ በሏ? አንድ ሰው ስለሚፈልግ። ብዙ ችግሮችን እያነሳችሁ አንድ ሰው ብትሉ እኛ እንበቃለን? አንበቃም። እኛ ግን ብዙ ሰው እንዳለ በማሰብ እግዚአብሔር የሚፈልገው አንድ ሰው እንደሆነ ባለማወቅ በችግሮች መሃል እያማረርን እንኖራለን። አስቡት፣ ሁላችንም እግዚአብሔር የሚፈልገው አንድ ሰው ነው፣ እሱም እኔ ነኝ ብለን ብንነሳ እግዚአብሔር ላሉ ችግሮች ሁሉ እንደ ጥይት ሁላችንንም በመተኮስ በስንት ጊዜ ሶልቭ። ግን የምንፈልገው አንድ ሰው ሌላ ሰው የሚባል እንዲሰራው ነው የምንፈልገው። እግዚአብሔር ግን ዛሬ ይህን ትውልድ የሚጠራው እያንዳንዱን ሰው እግዚአብሔር ይፈልጋል። እግዚአብሔር ጅቡቲን ሲያ አንድ ሰው ይፈልጋል። ጆዬ ሊሆን አይችልም፣ እዚህም እዛም ሊሆን አይችልም። በምን አይደለ እንዴ? እሱ ለምሳሌ ራሱን እግዚአብሔር የሰጠውን እያደረገ ከሆነ ሁሉ ጋር መሆን የሚችል እግዚአብሔር ብቻ ነው። ሁሉ ጋርም ደግሞ እግዚአብሔር የሚሆነው በሁላችን መስራት ሲችል ነው። ዛሬ የእግዚአብሔር እጅ በፖለቲካው ተይዟል፣ በቢዝነሱ ተይዞ ኮረፕሽን በዝቷል። አክቹዋሊ ብዙዎቻችን ተቀላቅለን አጌንስት ጋድ ነው የምንሰራው አይደለ እንዴ? ብዙ ጠብና ብጥብጥ አለ፣ የሚያስታርቅ ሰው የለም። ብዙ ያልታረሰ መሬት አለ፣ የሚያርስ ሰው የለም። እንደዚህ ካልን እግዚአብሔር ያጣው ስንት ሰው ነው በሏ? አንድ ሰው። እሱስ ማን ነው? እኔ። አያችሁ፣ እነዚህ አዋላጆች በሌላ ሰው አላሉም። እኛ ደካሞች ነን፣ አሮጊቶች ነን፣ አቅም የለንም ወስዶ እንትን ቢያደርግ ነው። እነሱ የሚችሉትን አደረጉ። እግዚአብሔር ደግሞ በእነሱ በኩል ደህንነትን አደረገ። ብዙ ቤተሰቦች ልጆቻቸውን ውሃ ውስጥ ጥለው ሊሆን ይችላል። የሙሴ ወላጆች ግን እምቢ አሉ። በእምነት ሶስት ወር የሚችሉትን ያልሸሸጉ፣ የማይችሉትን ደግሞ እግዚአብሔር ቴክኦቨር አደረገ። አሁን ዛሬ የምጠይቃችሁ ጥያቄ እንደ አንድ ሰው እናንተ ለእግዚአብሔር ተገኝታችኋል ወይ? በሀገር መሪዎች እናሳብባለን፣ በፖለቲካ መሪዎች እናሳብባለን፣ በቤተክርስቲያን መሪዎች እናሳብባለን። ምን አደረግን እኛ? ዋት ዲድ ዩ ዱ? ለሚታየው ችግር ማነው ኃላፊነት ያለበት በሏ? እኔ። እኛ የሚባል ነገር የለም። እግዚአብሔር በእኛ ሰርቶ አያውቅም፣ በእኔ ነው የሚሰራው። ሁላችንም ሲሰራብን አንድ ላይ መስራት ከባድ አይደለም። በግል ስላልተያዝንለት በጋራ በጣም አስቸጋሪዎች ሆነናል። እንደ ሙሴ ወላጆች እኮ ብንሆን ብዙ ደህንነት ሊሆን ይችላል በዚህ ሀገር ላይ። ስለዚህም ምዕራፍ 1 እና ምዕራፍ 2 ላይ የተከናወኑት ሲምፕሊ ለምን እንደተጻፉ ለዚህ ነው የተጻፉት። ሙሴ መኖር የቻለው እስራኤል የሚባል ሀገር ከፈርዖን የወጡት ያ ሁሉ ተአምር ሆኖ ቢኮዝ ስማቸው የማይታወቅ አዋላጆች ስማቸው ስላቸው የሚጠሩበት ሳይሆን እከሌ የሚባሉ ያሉ ሆኑ አዋላጆች አንድ ደግሞ እግዚአብሔርን የሚፈራ ቤተሰብ ባደረጉት ነገር ምክንያት ኔሽኑ ሊድን ቻለ። ምናልባት ይሄ ስቃያቸው ይረዝምም ነበር። ህፃኑን ሊገለው ይፈልጋልና ወደ ግብጽ ሽሽ ካለ ሙሴም ላይሞት የሚችልበት ምክንያት የለም። ሙሴ በ40 ዓመቱ እንኳን ፈርዖን ሊገለው ስለፈለገ ምን አረገ ነው የሚለው? ሸሸ ነው የሚለው። የሚገርማችሁ ነገር ማወቅ ያለብን ራእይ አይሞትም፣ ባለ ራእይ ግን ይሞታል። ባለ ራእዩ ከሞተ ደግሞ ራእዩ ከባለ ራእይ ውጪ ሊኖር አይችልም። ስለዚህ እግዚአብሔር ራእይና ለህዝብ የሚሆን ለሀገር የሚሆን ለቤተክርስቲያን የሚሆን ነገር በሚሰጥበት ጊዜ ሰው ውስጥ ነው የሚያስቀምጠው። ምናልባት ትልልቅ ለዚህ ምድር ያለው ራእይ ጎዳና ላይ ያሉ ልጆች ላይ ሊሆን ይችላል። ምናልባት አፋር ያሉ ሰዎች ላይ ሊሆን ይችላል። ውሸት ነው እውነት ነው? ምናልባት ሶማሌ ሊሆን ይችላል። ምናልባት ጎንደር ሊሆን ይችላል። አክሱም ሊሆን ይችላል። ጋምቤላ ሊሆን ይችላል። እግዚአብሔር በእያንዳንዳችን ዓላማ ወዳለባቸው ሰዎች ሁሉ እንዲደርስ እኛ ምክንያት መሆን አለብን። የምድሪቱ ድህነት እንዲሰበርባቸው የሚፈልጋቸው ሰዎች ምናልባት እግዚአብሔር ሰበብ ደግሞ የሚሆኑ ድልድይ ሰዎች ይፈልግ ይሆናል። ሜቢ እኛ እንሆናለን። የሚገርማችሁ ነገር ጊዜ ከመቆጠብም አንጻር ወደ አዲስ ኪዳን ስትሄዱ የአዲስ ኪዳን ጅማሬም ከዚህ የተለየ አይደለም። የመጨረሻው የብሉይ ኪዳን መጽሐፍ ወይንም ደግሞ በብሉይ ኪዳን ውስጥ መጨረሻ የተጻፈው መጽሐፍ ያው እንደምታውቁት ሚልኪያስ ነው። በኦርደር ብቻ ሳይሆን በዘመንም ከመጨረሻዎቹ አንዱ ነው። በመጨረሻ የተናገረው ነገር የሚልኪያስ መጽሐፍ ላይ የሚገርም ቃል ነው። ከዛ በኋላ 400 የዝምታ ዓመታት እንደነበሩ የመጽሐፍ ቅዱስ አዋቂና አጥኚ ሰዎች ይነግሩናል። እግዚአብሔር የተናገረው ነገር ምንድን ነው? እሱ በዚህ የመጨረሻ ምዕራፍ ላይ እግዚአብሔርን የሚፈሩ እርስ በርሳቸው በሏ ተነጋገሩ ይላል። ምዕራፍ 3 ቁጥር 11 ላይ እግዚአብሔርም አደመጠ ሰማም፣ እግዚአብሔርም ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። እኔ በምሰራበት ቀን እነርሱ የእኔ ምን ይሆናሉ? ገንዘብ። የሰራዊት ጌታ እግዚአብሔርም ሰው የሚያገለግለው ልጁን እንደሚምር እንዲሁ እምራቸዋለሁ ይላል። ያን ጊዜ በጻድቁና በኃጢአተኛው መካከል ምን ታደርጋላችሁ? ትለያላችሁ። ምክንያቱም የሚመጣው ቀን እንደ ምድጃ እሳት የሚነድድ ስለሆነ ትዕቢተኞችና ኃጢአት የሚሰሩ ሁሉ ምን ይሆናሉ? ገለባ ለእሳቱ ማለት ነው። የሚመጣውም ቀን ያቃጥላቸዋል፣ ስርና ቅርንጫፍንም አይተውላቸውም ይላል የሰራዊት ጌታ እግዚአብሔር። ነገር ግን ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ትሆናለች። እናንተም ትወጣላችሁ፣ እንደ ሰባ አንበሳ ትፈነጫላችሁ። በምሰራበት ቀን በደለኞች ከእግራችሁ ጫማ በታች አመድ ይሆናሉ፣ እናንተም ትረግጧቸዋላችሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ ይሄ ብሎ ነው ይሄ ትንቢት የሚያልቀው። ማቴዎስና ሉቃስን በተለይ ስታነቡ የአዲስ ኪዳን ጅማሬን በደንብ አድርገው የክርስቶስን አመጣጥ ይተርካሉ። የሚገርማችሁ ነገር ኢየሱስ ክርስቶስ ሲመጣ ልክ እንደ ሙሴ አመጣጥ ነው ነገሩ። በብዙ መንገድ እያስገመገመ ከቤተ መንግስት አልመጣም፣ ወይም ደግሞ ተሽሞን ሙኖና በብዙ አጀብ ከቤተ መቅደስ አልወጣም። ኢየሱስ ክርስቶስ ሲመጣ በጣም ባልታሰበ ሃምብል በሆነ ቢግኒንግ ነው የመጣው። በዚህ በማቴዎስ ወንጌል ላይ እና በሉቃስ አንድ ላይ በጣም የሚገርሙ ሰዎችን ታያላችሁ። አንዱ የምታዩት የዚህ ከመጀመሪያው ኪዳን ለከበረው ኪዳን የእግዚአብሔር ክብር እንዲገለጥ መንገድ ለሚጠርግ ሰው እግዚአብሔር ሲፈልግ ያገኘው ማንን ነው? ሁለት መካን ሰዎችን ነው። እድሜያቸው የገፋ ሰዎች አይደል እንዴ? ነው እኮ። በጣም የሚገርም እኮ ነው። እነዚህ ሰዎች እድሜያቸውን ሙሉ ሉቃስ ላይ እንደምታዩቸው እድሜያቸውን ሙሉ በጽድቅ እግዚአብሔርን በመፍራት ሲያገለግሉ አንድ ጸሎታቸው ሳይሰማ አንድ ቀን ድንገት መልአክ ታየው ለዘካርያስ። ማመን የማይችለውን ነገር ነገረው። ባለማመን የተነገረውን ነገር እንዳያጠፋ በወሬ አፉን ዘጋው። በጣም የሚገርማችሁ ነገር ማቴዎስ የመጀመሪያዎቹን ምዕራፎችና ሉቃስ ስታዩ መላእክት በጣም ቢዚ ነበሩ። ምክንያቱም ሰው የለም። ሰው ተነስቶ መንቀሳቀስ እስከሚጀምር ድረስ ለዮሴፍ መናገር አለበት፣ ለማርያም መናገር አለበት፣ ለዘካርያስ መናገር አለበት። ለመሰላችሁ መላእክት በጣም ሰው ሲገኝ እኮ እግዚአብሔር መላእክ መጠቀም የለበትም። ለዚህ እኮ ነው ለቆርኔሊዮስ ምን አለው? ቆርኔሊዮስ ጋር የሚመጣ ሰው ሁሉም አሕዛብ ነው እያለ ስለማይሄድ በቃ አንተ ጴጥሮስ ጋር ሂድ ብሎ ስቲል መልአኩ ቢቻል በሰው እንዲሰራ ነው የሚፈልጉ። የኢትዮጵያዊ ጃንደረባም ፊሊጶስን አምጥቶ ካሌብ ንገረው ለመሰላችሁ መላእክት እኛ እንድንሰራ ለማገዝ ነው የሚመጡት። ይሄ ዘመን በሃይማኖትና በስርዓት በጣም የተተበተበ ስለሆነ እግዚአብሔርን የማይሰማ ስለሆነ የሰው ድምጽ በጣም የገነነበት ስለሆነ በተለይ በብሉይ ኪዳንና በአዲስ ኪዳን መካከል የግሪክ ፍልስፍና የገነነበት ብዙ ዓለማት የሰው ድምጾች በእስራኤል ብቻ ሳይሆን በእስራኤል ሃይማኖት በግሪክ ፍልስፍና በሮም ፖለቲካ በጣም እጅግ ጫፍ ላይ ደረሰበት ዘመን ስለሆነ እግዚአብሔር ድምጽ ያጣበት ዘመን ስለሆነ ሰዎችን መኮርኮር ነበረበት። ለምን? ዘመኑ ስለደረሰ። ምናልባት the darkest hour ልትሉት ትችላላችሁ spiritual speaking በመንፈሳዊ አነጋገር። ስለዚህ እግዚአብሔር በዚህ ያረጁትን ዘካርያስና ማንን ኤልዛቤልን ምክንያቱም እግዚአብሔር ስታንዳርዱን አውርዶ ማንንም ጋር ያመጣም እነኚህ ሰዎች እድሜያቸው ሊያረጅ ይችላል መካኖች ሊሆኑ ይችላሉ ግን በጽድቅ ጉዳይ ላይ መካናል ነበሩ። ይሰማችኋል? እግዚአብሔር ቆንጆ ስለሆነን ጎበዝ ስለሆነን ስለተማረን አይመርጠንም። ጽድቅን ስለምንወድ ክፋትን ስለምንጠላ ግን እግዚአብሔር ሊጠቀምብን ይችላል። እነሱ ብቻ አይደሉም የሚገርሟችሁ። ጻድቅ ስምዖንና ነብይቱ ሐና እነዚህ ሰዎች ደግሞ ብሉይ ኪዳንን ወክለው ቻው ለማለት አዲስ ኪዳንን ታቅፈው ዌልካም ለማለት እግዚአብሔር የመረጣቸው ሰዎች ናቸው። ለምን? በነበረው ጊዜ ሁሉ በመንፈስ ተረድተው አሁን ሐናን ስታዩ 84 ዓመቷ ነው። ስንት ቀሳውስት ባሉበት ስንት ካህናት ባሉበት ሊቀ ካህናት ባሉበት እነዚህ ሁለት ሰዎች ግን በጸሎት የተጉ ስለነበሩ ስምዖንም በመንፈስ ተረድቶስ ነበር አሁን መሄድ ይችላልው። አሁን ጥያቄው መሰላችሁ ዛሬ እግዚአብሔር እኛን እንዳይጠቀምብን እንደሚችል የምናስብባቸው ብዙ ምክንያቶች አሉ። አንዱ እኔ ትልቅ ነኝ እድሜ ከዚህ በኋላ ምን አረጋለሁ ነው። አንዱ ደግሞ እኔ በጣም ትንሽ ነኝ እንዴት ለኔ ይጠቀምብኝ ይችላል ነው። አንዱ እኔ ደሃ ነኝ ነው። አንዱ እኔ ያልተማርኩም ነው። አንዱ እንደዚህ ነው። አንዱ እንደዛ ነው። እግዚአብሔር ግን ጽድቅ ባገኘበት ሰው ላይ ሁሉ ይጠቀማል። አሁን ይሄንን ዘመን እግዚአብሔር ሰዎችን እየፈለገ ነው እየጠራ ነው። በዓለም ላይ ከመታስቡት በላይ ከቤተ ክርስቲያን ቀድመው ፖለቲከኞች ፍልስፋዎች የዓለም ምሁራን ተረድተውታል። ይሄ ከዚህ በኋላ የዓለም ነገር በከባድ ሁኔታ ሺፍት ያደረገ ነው። ብዙ ነገሮች እየተቀያየሩ ነው። እንደ ድሮ የማይሆኑ ብዙ ነገሮች ይኖራሉ። ከበሽታው ጋር ብቻ አይደለም ሌሎች ብዙ ነገሮች እየመጡ ነው። እግዚአብሔር ያንቃል። እኔ የሚለውን በእግዚአብሔር ፊት የመገኘትን ፍላጎት በእያንዳንዳችን ውስጥ እግዚአብሔር ይፍጠር። ወደ ሩቅ አስቡ፣ ወደ ሚድል ኢስት አስቡ፣ ወደ ፋር ኢስት አስቡ፣ ወደ አውሮፓ። አውሮፓ ኢዝ ዴድ። ከተማችንን አስቡ፣ አገሪቱን አስቡ፣ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ጎረቤት አገሮችን አስቡ። እግዚአብሔር ስንት ሰው ነው የሚፈልገው? እግዚአብሔር በጣም ብዙ ቦታ አንድ ሰው ይፈልጋል። ግን እኛ የምናረገው ምንድነው? እዚች አንድ ቦታ ላይ ብዙ ሰው ይራኮታል። ነው እግዚአብሔር አንድ ቦታ እንድንራኮት አይደለም። እግዚአብሔር በፈለገ ስፍራ አንድ ሰው እንዲያገኝ ይፈልጋል። አንድ ሰው አለ ወይ? ይሰማል? አንድ ሰው በእግዚአብሔር እጅ ማንንም ሰው ቢሆን የእግዚአብሔርን ያህል ጉልበት አለው። ዱላ አይታችሁ ከሆነ የዱላውን ያላለም ጉልበቱ የዱላውን ተሽት ያዘውን ሰው ያ ለዚህ ነው የሙሴ በትር ሙሴ ሲይዘው የሙሴ ነበር። እግዚአብሔር ሲይዘው ደግሞ የእግዚአብሔር በትር ሆነ። ሙሴ ሲይዘው ከብት እንኳን በደንብ ካልመታ ያምም። እግዚአብሔር ሲይዘው ግን ባህር ይከፍላል። እና ከማመካኘት ከመጠቋቆም ከሆነ ከመደባበቅ ለራስን ለማሳየት ከመሞከር እግዚአብሔር ያወጣል። አሁን ሲሪየስ ምን ሆነበት ጊዜ ነው። ስለዚህ አስቡ እነዚህ አዛውንቶች የሰላምን ጌታ የዓለምን ንጉስ በእጃቸው ታቀፉ። ለምን? ስለነበሩ። ለምን? እግዚአብሔር አንድ ሰው ይፈልግ ስለነበረ። ምን ለማድረግ? ብሉይ ኪዳን እናሰናብቶ ምን ለማምጣት? አዲስ ኪዳን። አዲስ ኪዳን ኢየሱስ ነው። ብሉይ ኪዳን እነዚህ ሰዎች ብሉይ ኪዳንን በሰላም አሰናበቱት። አዲስ ኪዳን ገባ። ዛሬ እግዚአብሔር ሊያመጣ ያለውን ነገር ለማምጣት ሰው ይፈልጋል። ስንት ሰው? አንድ ሰው። ስለኋላ አታስቡ። አሁን ከዚህ በኋላ እግዚአብሔር አንድ ሰው ይፈልጋል። ከተማው ሁሉ ተኝቶ፣ ቤተ መንግስቱ ሁሉ ተኝቶ፣ ቤተ መቅደሱ ሁሉ ተኝቶ ያንን የምስራች ለማግኘት እግዚአብሔር ያገኘው ከከተማው ውጪ ያሉ እረኞች ነው። የመላእክትን መዝሙር እንኳን ለመስማት ፈቃደኛና ሬዲ የሆነ ማንንም አልነበረም። ከሁሉ ግን የሚገርመው ነገር እግዚአብሔር መልአኩን ገብርኤልን ወደ ጌታችን እናት ወደ ቅድስት ማርያም በሚልክበት ጊዜ በጣም የሚገርም አይነት ንግግር ነው የተናገረው ሰላምታው በስድስተኛው ወር ይላል ምዕራፍ 1 ላይ መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ለዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ ወደ አንዲት አያችሁ እነዚህ ስም ያላቸው ሰዎች በአካባቢው የታወቁ አንቱ የተባሉ ሰዎች አልነበሩ ዮሴፍም አናጢ ነበረ ሎር ከሆነ የኑሮ አኗኗር ውስጥ ያለ ሰው ነው ግን እግዚአብሔርን ይፈራል እግዚአብሔር ያለውን ለማድረግ ፍቃደኛ ነው ማርያምም አንቱ የተባለች ሰው ወይም ደግሞ በሀብትም በሉ በብዙ ነገር በዛ ቦታ ታዋቂ ሰው የሚባል ክፍል ውስጥ አልነበሩ ምክንያቱም ሁለቱም በሰው አይን አይደለም በእግዚአብሔር አይን በእግዚአብሔር ፊት ምን አግኝተሻል አላት ሞገስን አግኝተሻል ማለት ሰው በሰው ፊት ሞገስ ከማግኘት በእግዚአብሔር ፊት ሞገስ ማግኘት ስለሚበልጥ ዮሴፍ የታዘዘበትን መንገድና የሄደበትን መንገድ ብታዩ እነዚህ ሰዎች ከህይወታቸው ላይ ሳክሪፋይስ ያደረጉትን ነገር ብትመለከቱ ከሚያቁት ሃይማኖታዊ ህግም ለራሳቸው ኑሮም ከሚመች ነገር ሁሉ ውጪ ነው ነገር ግን አቤቱ ነው ባሪያ እንደምን ይሁንልኝ እንደቃል ሳያጉረመረሙኛ እኮ ዛሬ ምን አጉረመረምባቸው ነገሮች ተጠይቀን ምናልባት ሁለት ቀን በተከታታይ ጸሎትኑ ነው አይደለም ምናልባት እኮ ድሮ ከመሰጡት ከፍ ያለ ስጡ ነው እነዚህ ሰዎች እኮ የሰጡት ህይወታቸውን ክብራቸውን ህይወታቸውን ወደማያውቁት ሀገር መሰደድ በሞትና በህይወት መካከል መኖር ለሰው ሁሉ ጥያቄ መሆን ማን ነው ፈቃደኛ የሆነ ግን እግዚአብሔር ለእርሱ በተሰጠነው መጠን ለእርሱ በወረደነው መጠን እርሱ ደግሞ እግዚአብሔር ሰዎችን ማክበር ያውቅበታል ትውልድ ሁሉ ምን ይለኛል በጽዕት ይሄ ማረግ ዝም ብሎ አይገኝም በተከፈለው ዋጋ መጠን እግዚአብሔር ሰዎችን ያከብራል አስቡ እግዚአብሔር የተጠቀመባቸው በእድሜ ወጣት የሆኑ በኑሮ ዝቅ ያሉ በእድሜ በጣም የገፉ እዚህ ቦታ ላይ የምታዋቸውን ሰዎች ቁጭ ብላችሁ አጥኑት እግዚአብሔር ዘመንን በሚለውጥበት ዘመን ጊዜ ኤራዎችን በሚለውጥበት ጊዜ ታላላቅ ነገሮችን ማድረግ በሚፈልግበት ጊዜ እግዚአብሔር ሰዎችን ይጠራል ለሰዎች ይናገራል ወደድንም ጠላንም እግዚአብሔር አሁን በመድር ላይ ታላቅ ነገር ለማድረግ የተነሳበት ጊዜ ነው ሰይጣን የተነሳውን ያህል አይደለም እግዚአብሔር ከዛ በላይ እግዚአብሔር ተነስተዋል አሁን ጥያቄው እንደ አካን የራሳችንን ጥቅም ስናሳድር በእግዚአብሔር ጦርነት ላይ እንቅፋት እንሆናለን ወይንስ እንደ ረአብ ከራሳችን ወገን እንኳን ቢያስፈልግ ተለይተን ለእግዚአብሔር እንቆማለን የእግዚአብሔርን አጀንዳ ማስፈጸም ያንሆናል ህይወቷን ሰጣ ነው በነገራችን ላይ ሰላዮቹን ያዳነችው ከንጉስ ጋር ተጣልታ ነው እነዚህን ሰላዮች በቀላሉ ቢዝነሷን ማጣጣፍ ትችል ነበር እነሱን አስረክባ ታዋቂውን ግን ለጥቂት ጊዜ ነው ኢያሪኮ መፍረሱ አይቀርም በሚጠፋ ነገር ላይ ህይወታችሁን አታባክኑ በሚጠፋ ነገር ላይ ጊዜያችሁን አታባክኑ በሚያልፍ ነገር ላይ ገንዘባችሁን አታባክኑ እግዚአብሔር ሰዎችን ዛሬም ይጠራል እግዚአብሔር ሰዎችን ይጠራል የሚጠራው ደግሞ ማንን ነው በቃ እኔን እንድትሉ ነው እግዚአብሔር የሚፈልገው እነዚህ አዋላጆች ሌላ አዋላጅ ላይ አላለው ለእኔ ነኝ በቃ እኔ ነኝ ሪስፖንሲብል አልገልም የሙሴ ወላጆች ሁለቱ ልጆቻችን እንኳን በሰላም እናሳድግ በቃ ይሄኛው አይቻልም አላሉ በእምነት ምን አረጉት ይላል ሸሸጉት ከዛ በእምነት ደግሞ ወንዙ ላይ ጥለው መጠባበቅ ጀመሩ ከዛ እግዚአብሔር ደሞዝ እየተከፈላት የገዛ ልጇ እንድታረግ ማረጋ አቀተው ግን ማን ነው እሱ አምኖ ያችን ደረጃ የሚሄድ እግዚአብሔር የሪሶርስ ችግር የለበትም እናንተ እናንተን ካደረጋችሁ እግዚአብሔር ያንን ልጅ በራሳቸው በፈርዖን ገንዘብ አሳድጎ በፈርዖን ቤተ መንግስት አሳድጎ እግዚአብሔር ለሚፈልገው ነገር ያደርጋል የውላችሁ ችግሩ ከእግዚአብሔር አይደለም ልላችሁ ማርያምና ዮሴፍ ግርግም ውስጥ ለመውለድ ፍቃደኞች ነበሩ ወደ ግብጽ ለመሰደድ ፍቃደኞች ነበሩ ብዙ ነገሮችን እኛ እንኳን እሺ ልንል ኮንሲደር ማናደርጋቸው ነገሮች እነሱ ፍቃደኞች ነበሩ። እግዚአብሔር ደግሞ አከበራቸው። የዓለም መድኃኒት የሆነውን ጌታ ኢየሱስ ክርስቶስን በእነርሱ በኩል ወደኛ አመጣው። ዛሬ ደህንነት በእኛ በኩል እንዲሆን የማይመቹ ነገሮችን ለመቀበል ለማድረግ ፍቃደኛ መሆን አለብን። ይኸውላችሁ በታሪክ ውስጥ ከነዚህ አሁን ካነሳናቸው ታሪኮች የሚበልጥ ትልቅ ታሪክ ሆኖ አያውቅም። ሁሉም በሁለቱ መሃል ወይ ከሁለቱ በፊትና በኋላ የሆኑ ነገሮች አሉ። እነዛንም ነገሮች ብታነሱ መርሁ አይቀየርም። እግዚአብሔር አንድ ሰው ይፈልጋል። እግዚአብሔር ብዙ ቦታ አንድ ሰው ይፈልጋል። እግዚአብሔር ሁላችንንም አንድ ቦታ ይፈልገናል። ግን ትገኛላችሁ ወይስ እንደዚህ ተሰብስቦ በማምለክ ነው እድሜያችን የሚያልቀው? ተሰብስበን የሆነ ነገር በማድረግ ነው? እግዚአብሔር ስለዚህ ዛሬ እያንዳንዱን ሰው አንድ ሰው ለመያዝ ይፈልጋል። በዚህ ዘመን ላይ እግዚአብሔር የሚሰራው አንድ ሰው ካገኘ ነው። እኔ ማነኝ ነው ሙሴ ራሱ ያለው የመጀመሪያ ጥያቄ ምንድን ነው? እሱ ልልክ መጣው ሲለው እኔ ማነኝ? ይሄ ጥያቄ በጣም ከባድ ነው። እንትና እያለች እኔ ማነኝ አንዱ ከባድ ችግር ነው። ሙሴ እኔ ማነኝ ሲለው እግዚአብሔር ያለው ነገር ምን እንደሆነ ታውቃላችሁ? ማንም አይደለህም፣ እኔ ካንተ ጋር ማንም አይደለህም አላለውም። እኔ ካንተ ጋር ሆናለሁ ማለት አንተ ማንም መሆን አይጠበቅብህም፣ ማንም ደግሞ አይደለህም። እኔ ካንተ ጋር ከሆንኩ ግን ሌላ ማንም አያስፈልግህም። ማንም መሆንም በሏ አያስፈልግህም። እግዚአብሔር ከእናንተ ጋር ከሆነ ማ መሆን ያስፈልጋችኋል? የእናንተን ኃላፊነት ስላለመወጣት አይደለም ማወራው፣ ስለ መሆን ነው ማወራው። ዛሬ ባየናቸው በእነዚህ ተርታ በሆኑ ስም በሌላቸው ሰዎች እግዚአብሔር ዘመን የተሻገረ ታላቅ ስራን ካደረገ ዛሬ እግዚአብሔር ይህን የማይደግምበት ምክንያት የለም። ስለዚህ እግዚአብሔር ቃል እንደሚል ዳዊት የሚችለውን አድርጎ ራሱን ከሰጠ በኋላ ዛሬ በፈቃዱ ራሱን ለእግዚአብሔር የሚቀድስ ማን ነው? ለኢሳይያስ ችግሩን ከንፈሩን በእሳት ካጸዳለት በኋላ ማንን ልላክ ማንስ ይሄድልናል እንዳለ ዛሬ ይሄ ጥያቄ ለእያንዳንዳችን ይቀርባል። መልሳችሁ ምንድን ነው? ከዚህ በላይ ብዙ ቃል መናገር አይደለም የሚጠቅመው። በዚህ ውሳኔ ላይ ግን እግዚአብሔር የሚናገረን ነገር ወደፊት ይወስደናል። ዛሬ የውሳኔ ቀን ነው። ብዙ የማወቅ ቀን ሳይሆን የመረዳትና የመወሰን ቀን ነው። ከወሰንን እግዚአብሔር በሚገርም ሁኔታ በሕይወታችን ላይ ዲል ማድረግ ይጀምራል። ድምፅ ወደ ሕይወታችን ይመጣል። ፕሮቪዥን ወደ ሕይወታችን ይመጣል። ምሪቱ ወደ ሕይወታችን ይመጣል። ስለዚህ ዛሬ አብረን እንድንጸልይ ይፈልጋለሁ።
በዚህ ክፍል ያዘጋጀንላችሁን ትምህርት በዚሁ ቋጨ ነው። በሌሎች ክፍሎች ያዘጋጀናቸውን ትምህርቶችም ከምንጮቻችን በማግኘት እንድትከታተሉ እየጋበዝናችሁ ላላችሁ ማንኛውም አስተያየትም ሆነ ጥያቄ በ251-904-31-3131 በመደወል አሊያም በዚሁ ቁጥር በቴሌግራም እንድታደርሱን ጠይቃለን። እግዚአብሔር አምላክ ይባርካችሁ።